Bueno, chao, acá.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 4 2011 ዓ.ም ተምረት ምሽት ዝግጅቶቻችንን እናስተዋውቃችሁ።
ጠቅላይ አቃቢ ህግ የብረታብረት ኢንጂነሪንግ የቀድሞ ዳይሬክተር ጄኔራል ክንፈ ዳኛውን በቁጥጥር ስር መዋሉን አስታወቀ።
ሌሎች የተያዙ ያሉ መረጃ ለመዛ ያደረሱ ያልተያዙም ሰዎች አሉ። አንዳንዶቹ ተጠብቆ አንዳንዶቹ ደግሞ ከአገር ወጥቶም ያሉበት።
የፌዴራል ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋዬ በጉዳዩ ዙሪያ የሰጡትን ማብራሪያ ይዘን እንመለሳለን።
ፎቁ ጎማ ቢኖረው ኖሮ ይዘውት ሄደው ያስቀምጡት ጥሩ ነበር። ኢትዮጵያ ውስጥ በርካታ ነገሮችን ወስዷል።
ከዚሁ ጋር በተያያዘ የአዲስ አበባ ነዋሪዎች የሰጡትን አስተያየት ነው ያሰማችሁት። በዝርዝር ዘገባው እንመለስበታለን።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በፈረንሳይና በመሪዋ በፕሬዚዳንት ኢማኑኤል ማክሮን ላይ ዘለፋ ሰንዝረዋል። ፕሬዚዳንት ማክሮን ዝቅ ያለ የህዝብ ድጋፍ ያላቸው ያሏቸው ሚስተር ትራምፕ ፈረንሳይ ከዩናይትድ ስቴትስ በሚላኩ የወይን ጠጆች ላይ ቀረጥ በመጣሏ ነቅፈዋታል። የኔቶ ማለትም ሰሜን አትላንቲክ ቃል ኪዳን ድርጅት የመደበውን የአባል ሀገሮች የመከላከያ ወጪ በጀት ማሟላት ያቃታት ሲሉም ተችተዋታል። የዩናይትድ ስቴትሱ ፕሬዚዳንት ፈረንሳይን ሲነቅፉ።
በሌላ ዜና ዩናይትድ ስቴትስ ሰሜናዊ ካሊፎርኒያ ሲነድ የሰነበተው ሰደድ እሳት የገደለው ሰው ብዛት ቢያንስ 42 ደርሷል። በክፍለ ሀገሯ ታሪክ ከደረሱት ሁሉ ባጠፋው የሰው ህይወት ብዛት የከፋው ሆኗል። ፓራዳይዝ የምትባለውን ከተማ ለአራት ቀናት በተከታታይ ባደረሰባት ሰደድ እሳት ምክንያት እስካሁን ያልተገኙ በመቶዎች የተቆጠሩ ሰዎች እንዳሉ ባለስልጣናት ገልጸዋል። ደቡባዊ ካሊፎርኒያ ውስጥ የደረሱት ቃጠሎዎች ደግሞ ሁለት ሰዎችን ገድለዋል። የካሊፎርኒያ ሀገረ ገዢ ጄሪ ብራውን አስቸኳይ ጊዜ ያወጁ ሲሆን የገንዘብ እርዳታም ጠይቀዋል። ትላንት ሰኞ ማታ የካሊፎርኒያውን የሰደድ እሳት ከባድ አደጋ ብለው የገለጹት ፕሬዚዳንት ዶናልድ ትራምፕ በቃጠሎው ለተጎዱ መርጃ የሚሆን ገንዘብ ከፌዴራል መንግስት ወጪ እንዲደረግ ፈቅደዋል።
የእስራኤል የጦር ኃይል ሌሊቱን ጋዛ ሰርጥ በአየር ደብድቧል። ድብደባው ታጣቂዎች ከጋዛ በመቶዎች የተቆጠሩ ሮኬቶችን ወደ እስራኤል በመተኮሳቸው ለመበቀል ነው ሲል የጦር ኃይሉ አስታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔ መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዳይሬክተር ብርጋደር ጄኔራል ክንፈ ዳኘው ከሁመራ በፖሊስ ተይዘው አዲስ አበባ ገብተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም የፌዴራል ጠቅላይ አቃቢ ሕግ አስታውቋል። በቀድሞቹ የሜቴክና የደህንነት ኃላፊዎች የተፈጸመው ተግባር እጅግ የሚዘገንን መሆኑን ለአሜሪካ ድምጽ ያነጋገራቸው የአዲስ አበባ ነዋሪዎችም ገልጸዋል። እስክንድር ፍሬው ተጨማሪ ልኳል።
ከ2004 እስከ 2010 37 ቢሊዮን ብር የሚያወጣ የውጭ ግዢ ያለ ጨረታ የፈጸመው የአገር ውስጥ ግዢዎችንም በተመሳሳይ መንገድ ያከናወነው ተቋም ከፍተኛ ዝርፊያ ተፈጽሞበታል። ይህ የፌዴራል ጠቅላይ አቃቤ ሕግ በብሔራዊ ብረታብረትና ኢንጂነሪንግ ኮርፖሬሽን ላይ ያካሄደው ምርመራ ድምዳሜ ነው። የምርመራ ውጤቱ እንዳመለከተው በዚህ ተቋም ሙስና ተንሰራፍቷል፣ በቢሊዮኖች ተዘርፏል። እንደ መንግስት ድርጅት ተቋቁሞ ለግለሰቦች የሰራ የዘመድ አዝማድ ቤት ሆኖ መቆየቱንም ትናንት የምርመራውን ውጤት ያቀረቡት የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋይ አብራርተዋል። ይህንኑ ተከትሎም በዚሁ በሙስና ወንጀል የተጠረጠሩ የሜቴክ አመራሮች እንደዚሁም የሰብአዊ መብት ጥሰት የፈጸሙ ባለስልጣናትና የስራ ኃላፊዎች የዛሬውን ሳይጨምር በድምሩ 63 ሰዎች በቁጥጥር ስር መዋላቸውን ጠቁመዋል። የቀሩትን ተጠርጣሪዎች ለመያዝ ጥረት እየተደረገ መሆኑንም አስረድተዋል። በዚህም መሰረት የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ዛሬ በቁጥጥር ስር መዋላቸውን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጀነራሉ በቁጥጥር ስር የዋሉት በሁመራ በኩል ከሀገር ለመውጣት ሲሞክሩ መሆኑም ተገልጿል። አንዳንድ የሀገር ውስጥ የዜና ምንጮች እንዳሉት ደግሞ ጀነራሉ ሲያዙ ከብሔራዊ መረጃና ደህንነት ኤጀንሲ ኢንሳ የቀድሞ ዳይሬክተር ተክለ ብርሃን ወልዳረጋይ ጋር ነበሩ። ይህም ሆኖ የቀድሞው የኢንሳ ዳይሬክተር አለመታሰራቸውን እነዚሁ ምንጮች ጠቁመዋል።
ወደሚቀጥለው ዘገባችን ነው የምናልፈው። የፌዴራል ጠቅላይ አቃቢ ሕግ ቀድሞ ኢንሳ በሚል ምጻረ ቃል የሚጠራው የመረጃ ቴክኖሎጂ መስሪያ ቤት የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይን በቁጥጥር ስር ያላዋለው በምርመራ መዝገቡ ውስጥ ስለሌሉ እንደሆነ አስታወቀ። በተጨማሪም ከፍተኛ ምዝበራ በመፈጸምና የሰብአዊ መብትን በመጣስ ጠርጥሮ ያሰራቸውን የመንግስት ኃላፊዎች ስም ዝርዝር ይፋ አድርጓል። የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋይን ያነጋገረችው ጽዮን ግርማ ተጨማሪ አላት።
የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋይ ማምሻውን ለአሜሪካ ድምጽ እንደተናገሩት ከከፍተኛ የሙስና ወንጀል ጋር በተያያዘ ተጠርጥረው ሲፈለጉ የቆዩት የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ዋና ኃላፊ ሜጀር ጀነራል ክንፈ ዳኘው ከሀገር ሊወጡ ሲሉ በትግራይ ልዩ ፖሊስ መያዛቸውን ገልጸው አብረዋቸው ደግሞ ቀድሞ ኢንሳ በሚል ምህጻረ ቃል የሚጠራው የመረጃና ቴክኖሎጂ መስሪያ ቤት የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልደ አረጋይ እንደነበሩ ተናግረዋል። ነገር ግን ሜጀር ጀነራል ተክለ ብርሃን በአቃቤ ሕግ የምርመራ መዝገብ ውስጥ ስለሌሉ መለቀቃቸውን ገልጸዋል።
ከተለያዩ ሰዎች ውስጥም አንዱ ሜጀር ጀነራል ክንፈ ዳኘው የሜቴክ ዋና ዳይሬክተር የነበሩ ዛሬ ተይዘዋል። ሌሎችም የተያዙ ያሉ መረጃ ለሚዛ ያልደረሱ ያልተያዙም ሰዎች አሉ። አንዳንዶቹ ተደብቆ አንዳንዶቹ ደግሞ ከሀገር ወጥቶም ያሉበት ሁኔታ ስላለ ያው እነሱም በክትትል ላይ ነው ለመያዝ ማለት ነው።
ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ በሙስናም ሆነ በሰብአዊ መብት ጥሰት ከተጠረጠሩት መካከል ዛሬ የተያዙትን የቀድሞ የብረታ ብረት ኢንጂነሪንግ ዳይሬክተር ጀነራል ክንፈ ዳኘውን ጨምሮ ሌሎች ያልተያዙና ክትትል እየተደረገባቸው ያሉ እንዳሉ ይናገራሉ።
እንግዲህ አሁን ባለን መረጃ ከሀገር የወጡ ከፖሊስም ከባለሀብትም ከሌሎች የትግራይ መረጃም ወደ ውጭ ሀገር ወጡ የሚል መረጃ አለ። ግን ያው በክትትል ላይ ናቸው ያሉት። ቁጥራቸው ብዙ እንዳይሆን ሶስት አራት አምስት የሚሆኑ ሰዎች አሉ።
አምልጠውና ተደብቀው ያሉት ተጠርጣሪዎች ከሁሉም በኩል ናቸውም ብለዋል።
ኃላፊነት ትናንትና ከሜጀር ጀነራል ክንፈ ዳኘው ጋር የነበሩ ወደ ውጭ ሀገር ሊወጡ ሲሉ ተይዞ የነበረ ግን በእኛ ምርመራ ሂደት ውስጥ ምርመራ አላጣራንባቸውና አሁን ለተያያዝነው ጉዳይ ላይ የማንፈልጋቸው በመሆኑ ይረከብ ናቸው።
ስለዚህ ኃላፊውን ከአሁን በኋላ የማይፈልጋቸውን ፌዴራል ፖሊስ
በአምልጃችን ላይ ወደፊት የሚመጣው ወይ ደግሞ ምርመራ ሂደት ውስጥ የሚመጣ ጉዳይ አይታወቅም። ግን አሁን በእሳቸው ላይ የተጣራና የተገኘ ሊያስቸው የሚችል መረጃ ማን ምርመራ የለም።
ጠቅላይ አቃቤ ሕግ ብርሃኑ ክትትሉ እንደሚቀጥልና ከዚህ ቀደም በተጠቀሱት ወንጀል መሳተፋቸው መረጃ የቀረበባቸው በሙሉ ሕጉን ተከትሎ በቁጥጥር ስር እንደሚውሉና ለሕግ እንደሚቀርቡ ተናግረዋል።
በተያያዘም የፌዴራል ጠቅላይ አቃቤ ሕግ ከሰብአዊ መብት ጥሰት ውስጥ ካካተተው ስም ዝርዝር ውስጥም አቶ ጉሃ ጽባሃ ግደይ የአዲስ አበባ ደህንነት ኃላፊ፣ አቶ አማኑኤል ኪሮስ መድን የሀገር ውስጥ ደህንነት ጥበቃ ዋና መምሪያ ዳይሬክተር፣ አቶ ደርበው ደመላሽ የውስጥ ደህንነት ምክትል ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ፣ አቶ ተስፋዬ ገብረ ጻድቅ የውስጥ ደህንነት ጥናትና የወንጀል ምርመራ ኃላፊ፣ እንዲሁም አቶ ቢኒያም ማሙሸት በውስጥ ደህንነት ጥበቃ ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ በቁጥጥር ስር ከዋሉት ውስጥ ይገኙበታል። በተጨማሪም የፌዴራል ጠቅላይ አቃቤ ሕግ ይፋ ባደረገው የስም ዝርዝር ውስጥ በዚህ በመምሪያ ውስጥ ኃላፊነት ቦታ ላይ ከተቀመጡት በተጨማሪም የጸረ ሽብር መምሪያ የኦነግ ክትትል ኃላፊ፣ የጸረ ሽብር መምሪያ የአርበኞች ግንቦት ሰባት ኃላፊ፣ የጸረ ሽብር መምሪያ የኦነግና ኦብነግ ክፍል ዋና ኃላፊ፣ የጸረ ሽብር ኦፕሬሽን መምሪያ የአማራ ክልል ሰሜን ጎንደር የዞን ደህንነት አስተባባሪ፣ እንደዚሁም ደግሞ በሀገር ውስጥ ደህንነት የኦሮሚያ ክልል ደህንነት ኃላፊ፣ በተጨማሪም በውስጥ መረጃ የአማራ ክትትል፣ በውስጥ መረጃ የደቡብ ክትትል በሚል በመምሪያ ደረጃ በስም ተዋቅረው የሚገኙ አመራሮች በእስር እንደሚገኙበት አስታውቋል። ይህንኑ በተመለከተ የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋይን ጠይቄያቸው ነበር። በእንደዚህ ያለ ደረጃ በመምሪያ ተቀምጦ የሚሰራ የማጣራት ጉዳይ ይቀጥላል ወይስ አይቀጥልም በሚል እሳቸው እንደሚሉት እኛ ኦፕሬሽኑን ስናካሄድ በነበሩበት የአመራር ደረጃ እንዳገኘነው ነው
ያስቀመጥነውና ይፋ ያደረግነው በሳቸው አገላለጽ እንደወረደ ብለውታል።
ያለ ያለው ሲተሩ የነበረው የዚያ ድረጀት ስለሆነ እሱም መቻላ ያስቀመጥነው አለ።
በተጨማሪም በሙስና ወንጀል ተጠርጥረው የተያዙ የ27 ባለስልጣናት ስም ዝርዝር ይፋ አድርገዋል። ከዚሁ ጋር በተያያዘ አዲስ አበባ የሚገኘው ባልደረባችን እስክንድር ፍሬው የአዲስ አበባ ከተማ ነዋሪዎችን በአጠቃላይ የፌዴራል ጠቅላይ አቃቤ ሕግ ትላንትና በሰጡት መግለጫ ላይ አስተያየታቸውን ጠይቋል።
በሜቴክ ኃላፊዎች ተፈጸመ የተባለው ሙስናና በደህንነት ኃላፊዎች ሲፈጸም የቆየው የሰብአዊ መብት ጥሰት እጅግ የሚዘገንን መሆኑን የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። ስሙ እንዲገለጽ ያልፈቀደው አስተያየት ሰጪ ይህንን ካንጸባረቁት አንዱ ነው።
በተለይም ደግሞ ሜቴክ ላይ የሚሰሩ ከፍተኛ ባለስልጣናቶች አገሪቱን መዝብረዋል። በጣም በርካታ ገንዘቦችን ወስደዋል። በአሁኑ ሰዓት ደግሞ እነዚህ ሰዎች ተሸሽገው ይገኛሉ። ኢትዮጵያ ውስጥ ለኢትዮጵያ ሕዝብ ያስቀሩት ነገር በጣም ጥቂት ነገር ነው፣ እንዳለ ወስደውታል። እንዲህ ከዚህ ቀደምም እንደተገለጸው ሁላ ፎቁ ጎማ ቢኖረው ኖሮ ይዘውት ሄደው ያስቀምጡት ጥሩ ነበር። ኢትዮጵያ ውስጥ በርካታ ነገሮችን ወስደዋል። ቅድምም እንደጠቀስኩል መርከብን የሚያክል ነገር የት እንደደረሰ አልታወቀም። በኢራን በኩልም በህገወጥ መንገድ ሲሰራ ነበረ። ስለዚህ ህንፃው ጎማ ቢኖረው ኖሮ ይወስዱታል ማለት ምንድን ነው? ይሄንን አንስተው ወስደው ሌላ ከተማ ላይ አስቀምጠው ቢጠቀሙበት ራሱ ደስ ይላቸዋል። ነገር ግን መሬትና ፎቅ መነሳት ስለማይችል እሱን ብቻ ትተውልን ሄዱት። ለእኛ
ህዝቡ የተፈጸመውን ካወቀ ቆይተዋል ያሉት ደግሞ ሌላው አስተያየት ሰጭ ናቸው።
ሰዓቱ ደርሶ የተወሰደው እርምጃ በመደረጉ ጥሩ ነው። ግን ይሄ ጉዳይ በህዝብ ደረጃ ሲብላላ የቆየ ነው። ከፍ ያለ አሜታ አለ፣ ችግር እንዳለ ቀደም ብሎ ህብረተሰቡ ያውቀዋል። ግን እያወቀው ይሄ ሁሉ ነገር እየሆነ መቼ ነው እያለ በጉጉት ሲጠብቅ የነበረውን አሁን በግልጽ እነኚህ ሰዎች ያደረጉትን ድርጊት ጠቅሶ ለህዝብ ይፋ በመሆኑ ጥሩ ነው ላለው። ግን በአጠቃላይ ግን የቆየ ነው ይሄ ነገር፣ እያንዳንዱ ህዝብ ውስጥ ያለ ነው። በየቦታውም ህብረተሰቡ ሲገናኝ ይሄንኑ ነገር ያወራ ነበር፣ ማለት ያውቀዋል። ግን እያወቀው እንደዚህ ግልጽ የሆነ ነገር አልነበረም፣ በወሬ ደረጃ ነበር። ግን አሁን ኦፊሻል ሆኖ ግልጽ ሆኖ በመውጣቱ በጣም ጥሩ ነው። ከዚህም በላይ እንደሚቀጥል ተስፋ አለን። በዚህ ብቻ እንደማይቀር ነው።
ሌላ ወጣት አስተያየት ሰጪ ደግሞ መንግስት ትክክለኛውን እርምጃ እየወሰደ መሆኑን አብራርታለች።
ይህንን ጊዜ የወንጀል የሰራ የሚጋለጥበት በስልጣን ላይ ያሉ ሰዎች የሚጋለጡበትን ነገር ያሳየን አሁን ያለው መንግስታችን ነው። ጥሩ ነው ያለው ነገር፣ ያለኝ አስተያየት ጥሩ ነው። ቶሎ ለፍርድ አቅርቦ እኛም ያው ከጎኑንን ያለ ነው።
የቀድሞውን የሜቴክ ዋና ዳይሬክተርና የሌሎች ተጠርጣሪዎችን በቁጥጥር ስር መዋል ተከትሎ የተያዙት ሰዎች አጠቃላይ ቁጥር ጨምሯል። የፌዴራል ጠቅላይ አቃቤ ሕግ ተደብቀዋል በሚል የገለጻቸው ሲጨመሩ ደግሞ የተጠርጣሪዎቹ ቁጥር ከዚህም ከፍ እንደሚል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በተያያዘም መቀሌ የሚገኘው ዘጋቢያችን ሙልጌታ አጽባሀ የጄኔራል የቀድሞ የሜቴክ የብረታ ብረት ዳይሬክተር ክንፈ ዳኘውን አያያዝ በተመለከተ ተጨማሪውን አጠር ያለ ዘገባ አድርሶናል።
የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር የነበሩ ሜጀር ጀኔራል ክንፈ ዳኘው በትናንትናው ዕለት በትግራይ ምዕራባዊ ዞን ቃፍታ ሑመራ ወረዳ ከቀድሞ የመረጃና መርበብ ደህንነት ኤጀንሲ ኃላፊ ሜጀር ጀኔራል ዶክተር ተክለ ብርሃን ወልደ አረጋይ በአኸር በተባለች ትንሽ ከተማ አብረው ሲንቀሳቀሱ በትግራይ ልዩ ኃይል ፖሊስ ተይዟል። የአይን እማኞች ለቪኦኤ እንደገለጹት በትናንትናው ዕለት የፌዴራል ፖሊስ ሊወስዷቸው ጠይቆ ነበር፣ ግን የልዩ ኃይል ፖሊሱ አሳልፈው ሊሰጡ ፈቃደኛ እንዳልነበሩ ነው የተገለጸው። ሜጀር ጀኔራል ክንፈ ዳኘው ላይ ቁጥጥር ስር እንዲውሉ በፌዴራል ፍርድ ቤት ትዕዛዝ ወጥተባቸው ስለነበረ ውይይት ከተካሄደ በኋላ ግን እዛው አድሮ በዛሬው ዕለት ረፋድ 4 ሰዓት አካባቢ ቁጥጥር ስር ውለው ለመከላከያ ሰራዊት ተሰጥቷል። በሄሊኮፕተርም ወደ አዲስ አበባ እንዲሄዱ ተደርጓል ተብሏል። ሜጀር ጀኔራል ተክለ ብርሃን ግን ተለቀው ወደ ሑመራ ማቅናታቸውን ተገልጿል። የሀገር ውስጥ የዜና ምንጮች እንደዘገቡት ሜጀር ጀኔራል ክንፈ በቁጥጥር ስር ሲውሉ በምዕራብ ትግራይ በኩል ከሀገር ወጥተው ወደ ሱዳን ሲያመሩ መያዛቸውን ነው። ከአካባቢው ያገኘነው መረጃ እንደሚያመለክተው ደግሞ የራሳቸውን ስራ እየፈጸሙ ነበር። በአከባቢው ደግሞ የልማት እንቅስቃሴዎች ስላለ እሱን ለማየት መምጣታቸው ነው የምናቀው በማለት ገልጸዋል። በዚህ ጉዳይ ከትግራይ ፖሊስ ኮሚሽንና የክልሉ መንግስት ኮሙኒኬሽን ጽፈት ቤት መረጃ ለማግኘት ያደረኩት ጥረት አልተሳካም። በሙስናና ሰብአዊ መብት ጥሰት የተከሰሱ 63 ተጠርጣሪዎች በቁጥጥር ስር ውለው የፍርድ ጉዳያቸውን እየታየ መሆኑን ጠቅላይ አቃቤ ሕግ ይፋ ማድረጉን ይታወቃል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የአማራ ዲሞክራሲያዊ ፓርቲ ኤዴፓ እና የአማራ ዲሞክራሲያዊ ኃይል አዴሃን አንድ ፓርቲ ሆነው በጋራ ለመስራት ተስማሙ። የድርጅቱ ከፍተኛ አመራሮች ትላንት በሰጡት የጋራ ጋዜጣዊ መግለጫ ላይ ፓርቲዎቹ ውህደቱን የፈጸሙት የአማራን ህዝብ ጥያቄዎች በጋራ ለመመለስ ነው ብለዋል። ፓርቲዎቹ የዓላማም ይሁን የፕሮግራም አንድነት በመፍጠር ተዋህደው ለመስራት ተስማምተዋል። አስቴር ምስጋናው ተከታዩን ይዛለች።
ከስምንት ዓመታት በፊት ነበር ኤርትራ በረሃ ውስጥ ጋሽ ባርካ እየተባለ በሚጠራው አካባቢ የትጥቅ ትግሉን ሀብሎ የጀመረው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃል። ከቅርብ ጊዜ ወዲህ በሀገሪቱ የተጀመረውን ለውጥ ተከትሎ ወደ ሀገር ውስጥ በመግባት ሰላማዊ ትግል ለማድረግ ከሁለት ወር በፊት ነበር ከ300 በላይ ሰራዊቶችን በመያዝ ንቅናቄው ባህር ዳር ከተማ የገባው። በቆይታውም ከአማራ ዲሞክራሲያዊ ፓርቲ አዴፓ ጋር በጋራ ለመስራት የሚያስችላቸውን ሐሳቦች ሲወያዩ ቆይተው ትላንት የሁለቱ ፓርቲዎች ከፍተኛ አመራሮች በጋራ በሰጡት ጋዜጣዊ መግለጫ ላይ ውህደታቸውን ይፋ አድርገዋል። የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ ጽፈት ቤት ኃላፊ አቶ ምግባሩ ከበደ በመግለጫው ላይ እንደተናገሩት ፓርቲው ተመሳሳይ ዓላማና ፕሮግራም ያለው በመሆኑ ውህደቱን ፈጥረናል ብለዋል።
የአማራ ጥያቄዎችን ለመመለስ የታሰበ እንጂ ኢትዮጵያ ውስጥ እንገነባዋለን ብለን የምናስበውን የመድበለ ፓርቲ ስርዓት የሚያዳክም እንደማይሆን በደንብ ተነጋግረንበታል፣ እናምንበታለን። ስለሆነም ዲሞክራሲያዊ ነገር ግን ጠንካራ ፓርቲ ሆኖ የመዝለቅ ፍላጎታችንን ያሳካል ብለን እናምናለን። በስምምነታችን መሰረት ከዚህ በኋላ የአማራ ዲሞክራሲያዊ ኃይሎች ንቅናቄ የሚባል አይኖርም፣ የአማራ ዲሞክራሲያዊ ፓርቲ ሆኖ ይቀጥላል ማለት ነው። የአማራ ዲሞክራሲያዊ ፓርቲ ሆኖ እንዲቀጥል የአማራ ዲሞክራሲያዊ ፓርቲን ፕሮግራም፣ ህገ ደንብ እና መርሆዎችን እስካሁን ድረስ በቆዩባቸው ጊዜያት በሚገባ ተረድተዋቸዋል። ስለሆነም አንድ ፓርቲ እንደመሆናቸው መጠን የሚኖራቸው ፕሮግራም፣ የሚኖራቸው ምልክት፣ የሚኖራቸው የመታገያ አጀንዳም አንድና ያው ይሆናል ማለት ነው።
የአዲያን የውጭ ጉዳይና የፋይናንስ ኃላፊ አቶ ማተቤ መለስ በበኩላቸው ከአዴፓ ጋር ውህደት የፈጠር ነው የአማራን ህዝብ ጥያቄ በጋራ ለመፍታት ነው ይላሉ።
ይህን ስምምነት ለመፈጸም ስንወስን የአማራው ጥያቄ ተመልሷል ማለት ግን አይደለም። የአማራውን ጥያቄ ለመመለስ በጋራ መታገል ግን አማራጭም አቋራጭም መንገድ ሆኖ በማግኘታችን ይህንን የጋራ ስምምነት ለመፈጸም ደርሰናል። በእኛ በኩልም ስምምነቱ በሙሉ ልባችን የተቀበል ነው። ለወደፊትም ከአእምሮና ከጉልበት አልፎ የአካልና የሕይወት ዋጋ የሚጠይቀውን ግንባርም ቢሆን ለመጋፈጥ ወንድሞቻችን ጋር ሆነን የአማራውን አንድነት፣ የአማራውን ነጻነት፣ የአማራውን ጥቅምና መብት ለማስከበር ምንችለውን ሁሉ ለማድረግ በመወሰን ነው እንግዲህ ወደዚህ ስምምነት ላይ የደረሰ።
አቶ ምግባሩ በስተመጨረሻ ያሉት ነገር ቢኖር ወደፊት ለአማራ ህዝቦች ከሚሰሩ የተለያዩ ድርጅቶች ጋር በጋራ ለመስራት ፓርቲያቸው ዝግጁ መሆኑን መግለጻቸውን ከሀገር ውስጥ መገናኛ ብዙሃን ያገኘሁት መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዋሽንግተን ዲሲ የሚገኘው በዩናይትድ ስቴትስ የኢትዮጵያ ኤምባሲ የኢትዮጵያን ምግብና ባህል ለማስተዋወቅ ያሰባሰበበትን ዝግጅት በወዲያኛው ቅዳሜ አስተናግዷል። በዝግጅቱ ላይ ለኪነ ጥበብ ባለሙያዎች፣ ለኢትዮጵያ ምግብ ቤቶች ባለቤቶችና በማህበረሰቡ ህይወት ውስጥ በንቃት ሲሳተፉ ቆይተዋል ላላቸው ግለሰቦችና ተቋማት የእውቅና የምስክር ወረቀት ሰጥቷል። ሰለሞን አባተ በዝግጅቱ ላይ ተገኝቶ ነበር። ያጠናቀረውን ዘገባ የመጀመሪያ ክፍል ቀጥሎ ያቀርባል።
አሜሪካ ለሚኖሩ ኢትዮጵያውያን ኤምባሲውን ኤምባሲያችን እያሉ ሲጠሩ መስማት የብርቅ ያህል አዲስ ነገር ነው። ዋሽንግተን ዲሲ ላይ በቀደመ ጊዜ ስፋት ያለው ኢትዮጵያዊና ትውልደ ኢትዮጵያ የመጋበዝና ያንን የተዋበና ያማረ በኢትዮጵያ ሀብትና ቁሳቁስ የተገነባ ሕንፃ እንደ ራሱ ንብረት አድርጎ ማየት ዘበት ነበር ቢባል ማጋነን አይሆንም። ኤምባሲውን በነገራችን ላይ በሌላ ዝግጅት አስተዋውቃችኋለሁ። ብዙ ሰው አይጠራም፣ ቢጠራም አይሄድም፣ ቢሄድም የሚደርስበት ውግዘትና ማሸማቀቅ ጥግ አልነበረውም። በዚያ ግቢ ውስጥ እኮ እስከ ግብግብና ጥይት መታኮስ ተደርሷል። የቅርብ ጊዜ ትውስታ ነው። አሁን ጊዜ ተለውጧል፣ ዘመን ተገልብጧል። የአሁን ንግግር ከኤምባሲውም በኩል ቢሆን እባካችሁ ኑልን የሚል ነው። ተጋባዡም ቢሆን ኤምባሲያችን ተጠርቻለሁ እያለ ብቅ ለማለት ይጣደፋል። በኤምባሲው መጋበዝ ወይም ወደዚያ ብቅ ማለት ክብር እየሆነ ይመስላል። የቅዳሜ ዝግጅት በአይነቱ የመጀመሪያ ነበር። በአዘጋጆቹም በታዳሚዎቹም አገላለጽ ኢትዮጵያን ለቀሪው ዓለም በስፋት የማስተዋወቅ ዘመቻ ሊጀመርና ተጠናክሮ ሊቀጥልም ይገባዋል። በምን እንጀምር? በሩ እጅግ ያማረው ስብጥሩና ካብታሙ ባህሏ ነው የኢትዮጵያ።
የዛሬው ትኩረታችን እንግዲህ የምግብ ዲፕሎማሲ የምንለው ነው። በዓለም ላይ ያሉ ሀገሮች ራሳቸውን ባህል በማስተዋወቅ ከሌሎች ህዝቦች ጋር ግንኙነት ይፈጥራሉ። የባህል ግንኙነት በአመጋገብ፣ በአለባበስ፣ በኪነ ጥበብ ስራዎች በመሳሰሉት ጉዳዮች የሚያተኩር ነው። ምግብ በሀገሮች መካከል ያለውን ግንኙነት ወዳጅነት በማጠናከር ከፍተኛ ድርሻ አለው። ይህን ተግባር ደግሞ ምሁራን የምግብ ዲፕሎማሲ ይሉታል። በእኛ እንግዲህ እዚህ ምግብ ማንነትን ይገልጻል። ከሰው ልጅ ባህልና አስተሳሰብ ጋር የተሳሰረ ነው። አብረን እንበላለን፣ እንጠጣለን። የራሳችን የአመጋገብ ስርዓት አለን። ይሄን ለሌሎች ማስተዋወቅ ትልቅ ስራ ነው። ከኢኮኖሚ ግንኙነት ባሻገር ሌላም በርካታ እድሎች የሚፈጥር ነው። በዚህ ረገድ እንግዲህ ህንድ፣ ቻይና፣ ጃፓን፣ ሜክሲኮ ላምነት ይጠቀሳሉ። እኛም ይሄን እንግዲህ መጠቀም ይኖርብናል እንላለን። በምግብ ዲፕሎማሲ ዙሪያ ጥናት ያደረጉ ምሁራን በሰው ልብና አእምሮ ውስጥ ለመግባት በወዳቸው በኩል መሄድ የተሻለ መንገድ ነው ይላሉ። እንግዲህ በዓለም ላይ በምግብ ትብብርና ትስስር የሚፈጥሩ ብዙ ሀገሮች አሉ። ይሄን ሁሉም ሀገሮች በተለያየ መልኩ ተጠቅመውበታል። የሀገራችን ምግብ በልተው በቶሎ የሚረሱት አይደለም። ሲያዩት በአእምሮ ውስጥ የሚቀረጽ ምስል አለ። ሽታው አእምሮት ይፈጥራል። እንግዲህ ትዝታም ይቀሰቅሳል በብዙዎች ዘንድ። ምግብ የመቀራረቢያ መንገድ በመሆኑ ብዙዎቻችን ይህን ልንጠቀምበት ይገባል ነው። እንግዲህ በምግብ ቤቶቻችን ምግብ የሚያቀርቡ ሰዎች እንግዳ በመቀበል በማስተናገድ አገራቸውን በማስተዋወቅ ጠቃሚ ተግባራትን ያከናውናሉ። ብዙዎች ምግብ ቤት የሚያቋቁሙት በራሳቸው ንግድ ስራ ለማካሄድ ነው መጀመሪያ። ግን ይህን ደግሞ ባህላቸውን የማስተዋወቅ አገራቸውን የማስተዋወቅ እድል ይፈጥርላቸዋል። ምግብ ለሁላችንም አስፈላጊ ነው። ሰዎች እንግዲህ ሁሉም በምግብ ከምግብ ህይወታችን የተያያዘ ነው። የሀገራችን ምግቦች የሁሉንም ህዝቦች ባህል የሚያንጸባርቁ ናቸው። በምግብ ቤቶች የሚቀርቡ አይነቶች በውጭ ሀገር ተመጋቢዎች ዘንድ ተወዳጅነት አላቸው። በአቀራረቡም አይነት ከቦታ ቦታ ይለያያል። የምግብ ቤቶች እንግዲህ የየራሳቸው ባህል የየራሳቸው ጥበብ አላቸው። እናም ይሄን እንግዲህ እኛ እንዴት መጠቀም አለብን የሚለው ነው የዛሬ መወያየና መነጋገሪያ ርዕሳችን።
ኢትዮጵያን ለማስተዋወቅ ከጣዕሟ ለምን አንነሳም? እስኪ በዓለም ዙሪያ ያለ ሁሉ ኢትዮጵያን ይቅመሳት፣ እናም ያጣጥማት፣ እናም ይግባና ይሰማራባት። ጥዑም ኢትዮጵያ፣ ውቢት ኢትዮጵያ፣ ሌላም ብዙ ብዙና ብዙ የተትረፈረፈ ጸጋና ሀብት አላትና ታላቅም ናትና።
ኢትዮጵያ ትልቅ አገር ናት። በተለይ ከአፍሪካ አንጻር ኢትዮጵያ ትልቅ አገር ናት ስንል ኢትዮጵያ ትልቅ ናት የምንልበት አራት መሰረታዊ ጉዳዮችን ለመጥቀስ ፈልጋለሁ። አንደኛው በህዝብ ብዛት ትልቅ አገር ናት። 109 ሚሊዮን ህዝቦች ያሏት አገር ናት። ሁለተኛው በቆዳ ስፋት፣ ሶስተኛው በኢኮኖሚ አቅሟ፣ እንዲሁም በወታደራዊ አቅም ሲታይ ኢትዮጵያ ትልቅ አገር ናት። የኢትዮጵያን ትልቅነት እንግዲህ በስልጣኔ ገናና የነበረች በመሆኑ ታላቅ አገር ናት እንላለን።
በዩናይትድ ስቴትስ የኢትዮጵያ ኤምባሲ ምክትል አምባሳደር ረታ አለሙ ናቸው የቅዳሜውን ምሽት ሀሳብ ባብራሩበት በፓወርፖይንት የተደገፈ መግለጫ የኢትዮጵያን ምግብ ምንነትና የአመጋገብ ስርዓት በአዳራሹ ውስጥ ለተገኙ ኢትዮጵያውያንም ኢትዮጵያውያን ላልሆኑም እንግዶች ያብራሩት። በዚያ የተገኙት ዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ ውስጥ ምግብ ቤቶች፣ ካፌዎችና ገበያዎች ያሏቸው የኢትዮጵያን ምግቦች፣ መጠጦች፣ የእህልና ጥራጥሬ ዘር፣ ቅመማ ቅመምና ቡና፣ ሌላም የበዛ ቁጥር ያለው ወደ አሜሪካ የሚገቡ ምርቶችን የያዙና የሚያቀርቡ ነበሩ። የኢትዮጵያን ባህልና ወግ እያስተዋወቁ የሚገኙ የጥበብ ባለሙያዎችና አስጎብኚዎችም ነበሩ። ኤምባሲው በስምም በድርጅትም እየጠራ የምስጋናና የሽልማት ስርዓት አከናውኗል።
በቴቴ የኢትዮጵያ ሬስቶራንት ዶክተር ዮሐንስ ዘለቀ። ዶክተር ዮሐንስ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያን እንዲሁም መሐመድ ሰሜን አሜሪካን የተሟላ መረጃ በመስጠት ታሪኳን፣ ባህሏን፣ ወጓን በማስጎብኘት የሚታወቁ ባለውለታችን ናቸው። ዳስ ኢትዮጵያ ፕሪዝ አይቱ ኢንተርቴንመንት ስለ አይቱ የሰማችሁት ነው። እንግዲህ ብዙ ነገር ነው የሚሰራ፣ ብዙ ሰው ለጫሰለች፣ ብዙ ሰው ነች። ላምጋ ነው ኢትዮጵያ ሬስቶራንት፣ ጨርጨር የኢትዮጵያ ሬስቶራንት፣ ቆንጆ በለቱ ጨርጨር፣ ህብር ኢትዮጵያ ሬስቶራንት፣ ላሊበላ ሬስቶራንት፣ ጨጨሆ ኢትዮጵያ ሬስቶራንት፣ ኢትዮፒክ ኢትዮጵያ ሬስቶራንት፣ ስካይ ላይን ካፌ፣ ሚስተር ማት አንድሪያል እናት ባይ ኢትዮጵያ ኪዩዚን፣ ደመራ ኢትዮጵያ ሬስቶራንት፣ አባይ ገበያና ሬስቶራንት፣ ዘነበች ሬስቶራንት፣ አብሲኒያ ኢትዮጵያ ሬስቶራንት፣ ባላገር ሬስቶራንት፣ አዲስ ኢትዮጵያ ሬስቶራንት።
ብዙ ናቸው በዚህ መድረክ እየተጠሩ የምስክር ወረቀት የወሰዱ። ለ15 ደቂቃ ያህል የተጠራን ዝርዝር ይዤ እንዳላቆያችሁ ነው ጥቂቱን ለናሙና ያሰማኋችሁ። ኢትዮጵያን ለዓለም ሲያስተዋውቁ ኖረዋል። ትውልደ ኢትዮጵያም በባህላቸው እንዲኮሩ፣ ልጆቻቸውን ማንነታቸውን እንዲያውቁ ለማድረግ ብዙ ደክመዋል።
ማዛ ሬስቶራንት፣ ሸገር ስፕሪንግ ካፌ፣ አህሪ ኢትዮጵያ ኪዩዚን፣ ሌዛ ኢትዮጵያ ካፌ፣ ማክዳ ኢትዮጵያ ሬስቶራንት፣ አምባሰል ኢትዮጵያ ሬስቶራንት።
አሁን የሚቀጥለው ስራ ኢትዮጵያን ያወቀውም የሚያውቀውም ዓለም እንዲገባ መጋበዝ ነው።
እንደምታውቁት ጥሩ አየር መንገድ አለ፣ እንደ ሀገር ጥሩ ፕሮዳክት አለ፣ በየቀኑ እንበራለን። እንደውም ከዲሲ ጥሩ ዋጋ አለ። የዲሲ አካባቢ ጫና ሲበዛባችሁ ቶሎ ቶሎ እንድትሄዱና ያን መልካም ምግብ እንድትበሉ ጠቅላይ ሚኒስትራችን ባሳሰቡት መሰረት ደግሞ ሁሉም አምባሳደር ሆኖ ምናልባት አንዱ ኢትዮጵያዊ 5-10 ይዞ የሚሄድበት እድል በዛውም ጥሩ ዋጋ የምናዘጋጅ መሆኑን ለመናገር ነው።
የኢትዮጵያም የአፍሪካም ኩራት የሆነው የኢትዮጵያ አየር መንገድ ኤሪያ ማኔጀር አቶ ንጉሱ ወርቁ ናቸው በሩንና መንገዱን እያሳዩ ያሉት። ከዚህ ለአዳራሹ ሰው ካስተላለፉት መልእክት በኋላ ሐሳባቸውን ጥቂት እንዲያብራሩልኝ ጠይቄያቸው ነበር።
በሀገሪቷ ውስጥ የተፈጠረውን መልካም እድል በመጠቀም ብዙ ኢትዮጵያኖች፣ ትውልደ ኢትዮጵያኖች፣ የውጭ ሀገር ዜጎች ወደ ኢትዮጵያ እየሄዱ ነው። ይሄ ነገር ለሀገር በጣም ከፍተኛ ጥቅም ስላለው 4 ቦታዎች እንበራለን። አሜሪካን ሀገር ኒውዮርክ፣ ሎስ አንጀለስ፣ ሺካጎ እና ዋሽንግተን ዳላስ። ዋጋዎችን በማስተካከል ብዙ መንገደኞች ወደ ኢትዮጵያ እንዲሄዱ፣ ኢንቨስት እንዲያደርጉ፣ ሀገራቸው እንዲጎበኙ ዝግጅት እያደረግን ነው።
እንደ ተጠራው ሰው አይነት ሁሉ የተነሱትም ሐሳቦች የተላለፉትም መልእክቶች የተለያየ መነሻና ይዘት ያላቸው ነበሩ።
በናፍቆትሽንባ የራስ አልጋዬ ካላንቻ ከቶኛ ማደለ ብቻዬ ማራኪዬ ማራኪዬ አንቺን
አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔ መስታወት አራጋው ነበርን።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነው። የስርጭት መሐንዲሱ ፒትም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን በጀመር ነው ማራኪ ሙዚቃ እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።
Kind of, let him come in the time.
ራዲዮ ሰገሌ አሜሪካቲ